ትጉላ አመሰገንታ ፋና ማራቱ ትጉባ
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ህዳር 9 2013 ዓመተ ምህረት ዝግጅታችን ጀመረ። የኢትዮጵያ መከላከያ ሰራዊት ህግን ማስከበር ባለ ወታደራዊ ዘመቻ ከተሞችን እየተቆጣጠረ መሆኑን የጦር ኃይሎች ጠቅላይ ታማዦር ሹም ብርሃኑ ጁላ ገልጸዋል። የአላማጣ ከተማ ነዋሪዎች ስልክና ኢንተርኔት አግኝተናል ብለዋል።
አብይ መንግስት ነው ዘርቶስ የነበረው ይያሉ ነበር። ከተማዋ ነዛ ከወጣች በኋላ የአማራ አመራሮች ትልን ንብረት ማስተካከለው ነው ባምባላው ነገር የተከመለ ተማ መብራት አለ ዋማለ ምን ይላሉና መከላከያው ከተቆጣጠረ በኋላ ሙሉ አገልግሎቱን አግኝተናል።
ከነዋሪዎቹ የተሰጡ አስተያየቶችን ያለመጣችሁት ዘከባ ይኖረናል። የኢትዮጵያ የኤርትራና አማራ ክልል ሰራዊት እንዲሁም አፍሪካዊ ያልሆነ ኃይል በትግራይ ህዝብ ላይ ጥቃት እየፈጸሙ ናቸው ብለዋል የክልሉ መሪ ዶክተር ደብረጽዮን ገብረ ሚካኤል። የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን UNHCR ሱዳን ባለፈው አንድ ሳምንት ውስጥ በቀን ከ4000 በላይ ኢትዮጵያውያን ስደተኞችን እየተቀበለች መሆኑን አስታወቀ። ዘገባ አለን። ጤና ይስጥልኝ እንደምናመሻችሁ ክብራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታዬ ጋር ልተዋችሁ።
እናስተልኝ እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ መንግስት በሀገሪቱ ሰሜናዊ የትግራይ ክልል እየተካሄደ ባለው ውጊያ የትግራይ ነጻ አውጪ ግንባርን በፍጥነት እንደሚያሸንፍ በዛሬው ዕለት ተናግሯል። ህወሓት በሌላ በኩል ለሁለት ሳምንታት በዘለቀው ውጊያ ወታደራዊ ድሎችን አግኝቻለሁ ማለቱን ቀጥሏል። ውጊያው የአፍሪካ ቀንድን ቀጣና ያናጋል የሚል ስጋት አሳድሯል። የኢትዮጵያ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ የኢትዮጵያ ኃይሎች ወደ ትግራይ ዋና ከተማ መቀሌ እየተቃረቡ መሆናቸውንና በሁሉም ግንባር እያሸነፉ መሆናቸውን ገልጸዋል። የትግራይ መሪ ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው ኃይሎቻችን ሊያጠቁን የመጡትን ኃይሎች በሁሉም ግንባሮች በከባዱ እያሸነፉ ናቸው ብለዋል። በውጊያው ብዙ መቶ ሰዎች የተገደሉ ሲሆን ወደ 30000 የሚጠጉ ነዋሪዎች ወደ አጎራባች ሱዳን ተሰደዋል። በውጊያው የተጠመዱ ሲቪሎች ውጊያውን እየሸሹ መሰደዳቸውን ተከትሎ ግጭቱ እንዲቆም ተማጽኖ እየቀረበ ነው። የተባበሩት መንግስታት ድርጅት ከባድ ሰብአዊ ችግር እየተፈጠረ ነው ሲል በትናንትናው ዕለት አስጠንቅቋል። ህወሓት በኤርትራ ላይ ያደረሰውን ጥቃት አጥብቀን እናወግዛለን ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ተናገሩ። ህወሓት እየተካሄደ ያለውን ግጭት ዓለም አቀፋዊ ለማድረግ የያዘውን ሙከራ እንደሚያወግዙም ገልጸዋል። ህወሓትና የኢትዮጵያ መንግስት ባለስልጣናት ግጭቱን የሚያበርድ ሰላምን መልሶ የሚያሰፍንና የሲቪሎችን ደህንነት የሚያስጠብቅ አስቸኳይ እርምጃ እንዲወስዱ እናሳስባለን ሲሉ የውጭ ጉዳይ ሚኒስትር ማይ ፖምፔዮ በትዊተር ገጻቸው ላይ ባሰፈሩ ጽሑፍ አሳስበዋል። ይበዚህ እንዳለ በኢትዮጵያ ውጊያው መቀጠሉንና ቅዳሜ ዕለት አስመራ ላይ በህወሓት ኃይሎች የተሰነዘረውን የሮኬት ጥቃት ተከትሎ ብሪታንያ በአስቸኳይ ግጭቱ እንዲበርድ የሲቪሎች ደህንነት እንዲጠበቅ ተማጽኖ አቅርባለች። የብሪታንያ የአፍሪካ ጉዳዮች ሚኒስትር ጄምስ ደድሪጅ በውጊያው ለተጎዱ ሲቪሎች እርዳታ መድረሱን ለማረጋገጥ ከረድኤት ድርጅቶች ጋር በቅርበት እየሰራነን ብለዋል። የሐረሪ ክልል ባካሄደው ፍተሻ ልዩ ልዩ ወታደራዊ ቁሳቁስና ህገወጥ የገንዘብ ዝውውር ሰነዶችን መያዙን አስታወቀ። ድርጊቱን ፈጽመዋል ተብለው የተጠረጠሩ 14 ሰዎች ፍርድ ቤት የቀረቡ ሲሆን ቀሪዎቹ 3 ሰዎችም በቀጣይ ይቀርባሉ ብሏል። አዲስ ቸኮል ተጨማሪ አለው።
ባረሪ ክልል ያቺም ወረዳ ፖሊስ ጥቆማ ያቀረበባቸውና የሚጠረጠሩ የቅድመ ሰራዊት አባላትና ሌሎችም ግለሰቦች ላይ ብርበራ በማድረግ ልዩ ልዩ ወታደራዊና የገንዘብ ነክ ሰነዶችን መያዙን አስታወቀ። የወረዳው ፖሊስ ጽህፈት ቤት አዛዥ ምክትል ኮማንደር ናስር ከድር በተለይ ለቪዮ እንዳስታወቁት በቁጥጥር ስር ከዋሉት መካከል እስከ ኮሎኔል ማረግ የደረሱ የቅድመ መከላከያ ሰራዊት አባላት ይገኙበታል ብለዋል።
በ15 ግለሰቦች ላይ የቤት ብርበራ አድርገን ክላሽንኮቭ የጦር መሳሪያ ደት ሽጉጦች ከ30 ያላነሱ መከላከያ ሬንጀር ልብስ ከ3 ግለሰብ ቤት በብርበራ ያገኘን ሲሆን በተመሳሳይ ሁኔታ የተለያዩ ሰነዶች ገንዘብ የሚለዋወጡበት ለህዋትና ለታጋዮች ተብሎ የሚላክ የዶክመንት እነዚህን ያገኘን ሲሆን ሌላ ደግሞ የገንዘብ ዝውውር ትራንስፈር ወደ ትግራይ ክልል ከ1,100,000 ብር በላይ የባንኩ ስም ናሽናል ባንክ የማያውቃቸው ስያሜ ያላቸው አካውንታቸው ከ4,000,000 ብር የሚገመት ገንዘብ ያላቸው ሰዎች አንድ ግለሰብ በቁጥጥር ስር ውሏል። በተለየ ሁኔታ ማለት ነው። በርካታ ሞባይሎች ተይዘዋል። አንዱ ግለሰብ 7 መታወቂያ ስሙ 3 ሰው የሆነ ማለት ራሱ ነው። 7 ፎቶግራፍ ላይ ራሱ ነው፣ ግን 3 ስም ነው ያለው። የያዛቸው መታወቂያ 7 ናቸው። የእጅ የውጊያ ሬዲዮዎች አሉ። የጸረ ሽምቅ ውጊያ መሳሪያዎች አሉ። በተመሳሳይ ብዙ ቡኮችና ቼኮች ለጉና ገንዘብ ዝውውር የሚያርጉበት እና የመዋጮ የሚያርጉበት ሰነዶችን በዚህ አጋጣሚ ተይዘዋል።
የወታደራዊ ሬዲዮና የጦር መሳሪያ መነጽርም የያዛቸው ኮማንደር ናስር አስተውቀዋል። በአጠቃላይ 14ቱ ተጣጣሪዎች በክብር የተሰናበቱ የቀድሞ ሰራዊት አባላት ሲሆኑ 3ቱ ግን የውትድርና ታሪክ የሌላቸው ናቸው ብለዋል። ከነኚህ መካከል አንዱ ተጣጣሪ እብድ መስሎ ሲንቀሳቀስ ተይዞ ምርመራ ሲደረግበት በተንቀሳቃሽ ስልኩ ላይ በይሙሉ ከ5,000 ብር በላይ ገንዘብ እንዳለበት ተረጋግጦ ምርመራ እየተደረገበት መሆኑን አስተውቀዋል። የወረዳ ፖሊስ አዛዥ ምክትል ኮማንደር ናስር ህብረተሰቡ በቤት የሚያከራያቸው ግለሰቦች ማንነት ጠንቅቆ እንዲያጠናና እብድ መስለው የተለየ እንቅስቃሴ የሚያደርጉትን ጭምር በንቃት እንዲከታተል መክረዋል። ከፖሊስ ጋር በመቀናጀት እንዲሰራም ነው ያሳሰቡት ኮማንደሩ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በኢትዮጵያ የኮቪድ-19 ይዞታ ዜና ስንሻገር ደግሞ ባለፈው የ24 ሰዓት ጊዜ ውስጥ 4871 ሰዎች ተመርምረዋል። ከመካከላቸው 533 ሰዎች ለቫይረሱ የተጋለጡ ሆነው ተገኝተዋል። ከመካከላቸው 398ቱ አዲስ አበባ የተመረመሩ ሲሆኑ 66 ኦሮሚያ ክልል፣ 22 ደቡብ ህዝቦች ክልል፣ 14 ሲዳማ ክልል፣ 12 ከሐረሪ ክልል፣ 11 ከአማራ ክልል፣ 3 ከአፋር፣ 2 ከቤንሻንጉል፣ 2 ከሶማሌ ክልል የተገኙ መሆናቸውን ነው የጤና ሚኒስቴር መረጃ ያመለከተው። ባለፉት 24 ሰዓት ጊዜ ውስጥ 13 ሰዎች በኮቪድ-19 ሳቢያ ህይወታቸው ማለፉንም የጤና ሚኒስቴሩ ዕለታዊ መረጃ ገልጿል። 4ቱ አዲስ አበባ፣ 4ቱ አማራ ክልል፣ 2 ሰዎች ኦሮሚያ ክልል፣ 2 ሰዎች ሲዳማ ክልል፣ 1 ሰው ድሬዳዋ በሚገኙ የህክምና ጣቢያዎች ህይወታቸው ያለፈ መሆናቸውንም አያይዞ ገልጿል። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የተባበሩት መንግስታት ድርጅት በ7 ሀገሮች ያንዣበበውን የከበደ ረሃብ አደጋ ለመቀልበስ ከአጣዳፊ ጊዜ ተቀማጭ ገንዘቡ ላይ ትናንት 100 ሚሊዮን ዶላር ወጪ ማድረጉ ተገለጸ። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊው ማርክ ሎኮክ የተደቀነውን የቸነፈር አደጋ መቀልበስ ይቻላል፣ ነገር ግን ቶሎ በጊዜ መንቀሳቀስ አስፈላጊ ነው ብለዋል። ከማዕከላዊ የአስቸኳይ ጊዜ ፈንድ በዚህ መጠን የበዛ ገንዘብ በአንድ ጊዜ ወጪ ሲደረግ ይህ የመጀመሪያ ጊዜ መሆኑን ነው በመግለጫቸው ያስታወቁት። የተባበሩት መንግስታት መረጃ እንደሚያሳየው የኮሮና ቫይረስ ወረርሽኝ መጥቶ የዓለምን ማህበራዊና ኢኮኖሚያዊ ይዞታ ከማመሰቃቀሉም አስቀድሞ በ55 ሀገሮች ለከበደ ረሃብ የተጋለጡ 135 ሚሊዮን ሰዎች ነበሩ። የተባበሩት መንግስታት ድርጅት ይህ አሃዝ ዘንድሮ መጨመሩን ጠቅሶ አፍጋኒስታን፣ ቡርኪና ፋሶ፣ ኮንጎ ዲሞክራሲያዊት ሪፐብሊክ፣ ናይጄሪያ፣ ደቡብ ሱዳንና የመን ያለው ሁኔታ አሳሳቢ መሆኑን አስጠንቅቋል። ወጪ ከተደረገው 100 ሚሊዮን ዶላር ውስጥ 80 ሚሊዮኑ ለ6ቱ ሀገሮች እንደሚከፋፈልና 20 ሚሊዮኑ ለኢትዮጵያ የተመደበ መሆኑን አመልክቷል። የኮሮና ቫይረስ ወረርሽኝ ካመጣቸው መዘዞች ከፍተኛው የረሃብ መስፋፋት መሆኑን የመንግስታቱ ድርጅት የሰብአዊ ጉዳዮች ኃላፊው ሎኮክ ለቪኦኤ ገልጸዋል። 6ቱ አጣዳፊ እርዳታ የሚሰጣቸው ሀገሮች ሁሉ በግጭት፣ በአየር ንብረት መዛባት፣ በሰዎች መፈናቀል ቀውሶች የተጠመዱ መሆናቸውንም አስረድተዋል። ኢትዮጵያን በተመለከተ ደግሞ ዘንድሮ የጣለው የዝናብ መጠን ከወትሮው ያነሰ ከመሆኑም ሌላ የገዘፈ ያንበጣ መንጋ ወረራ እንደገጠማት የተባበሩት መንግስታት ድርጅት ተጠቅሷል። በዚያ ላይ የሰሞኑ ትግራይ ላይ የሚካሄደው ግጭት የፈጠረው ውጥረት መጨመሩን ነው የመንግስታቱ ድርጅት ያወሳው። የተባበሩት መንግስታት ቃል አቀባይ ስቴፋን ዱጃሪክ ትናንት በሰጡት ቃል እጅግ የከበደ የሰብአዊ ቀውስ አደጋ ተደቅኗል ብለዋል። የተባበሩት መንግስታት የሰብአዊ ጉዳዮች ኃላፊው ማርክ ሎኮክ ለቪኦኤ በሰጡት ቃል ላለፉት 2 ሳምንታት ከትግራይ የሚገባም ሆነ የሚወጣ ይህ ነው የሚባል የመኪና እንቅስቃሴ እንደሌለና ምግብና ነዳጁ እየተሟጠጠ መሆኑን ገልጸዋል። የኤሌክትሪክ አገልግሎቱም እጅግ ውስን መሆኑን ከዚያም ተያይዞ የቧንቧ ውሃ አገልግሎት የለም ማለት ነው ሲሉ አክለዋል። በአካባቢው ወዳለው የረዴት መዋቅር ልንደርስ ካልቻል ሁኔታው በአፋጣኝ ካልበረደ በብዙ መቶ ሺዎች ህይወት ላይ የከበደ አደጋ ይደቀናል ሲሉም አክለዋል። በደቡብ ሱዳን ከኮሮና ቫይረስ ወረርሽኙ ወዲህ የምግብ ዋጋ እጅግ በጣም ማሻቀቡን የመንግስታቱ ድርጅት ገልጾ መሰረታዊ የምግብ ግብአት ለመሸመት በአሁኑ ጊዜ አንድ ሰው በቀን ከሚያገኘው ገቢ 2 ጥፍ ገደማ የሚጠጋ የሚያስፈልግበት ደረጃ ላይ እንደተደረሰ የዓለም የምግብ ፕሮግራም ገልጿል። ሌላዋ ያስቸኳይ ወጪው ተረጂ ቡርኪና ፋሶም ግጭቱ እየተቀጣጠለ ሲሆን ከዓለም በፍጥነት እያደገ ባለ የዜጎች መፈናቀል ቀውስ ውስጥ እንደምትገኝ ተመልክቷል። በዓለም አቀፍ የኮቪድ-19 ወረርሽኝ ዜናዎች ደቡባዊ አውስትራሊያ ለ6 ቀናት የሚዘልቅ ጥብቅ የእንቅስቃሴ ክልከላ ስራ ላይ አውላለች። ይህ የሆነው ዋና ከተማዋ አደላይድ የአዲስ የኮሮና ቫይረስ ተያዦች ቁጥር እየጨመረ መጥቶ 22 ከደረሰ በኋላ ነው ተብሏል። በአዲስ ከቤት ያለመውጣት ትዕዛዙ ከአንድ ቤት አንድ ሰው ብቻ እንዲወጣ ያም በምክንያት መሆን እንዳለበት ተገልጿል። የፊት መሸፈኛ ጭንብል መጠቀምም ግዴታ ሆኗል። ትምህርት ቤቶች፣ ዩኒቨርሲቲዎች፣ የመጠጥና የምግብ ቤቶች፣ ፋብሪካዎች ከምግብና መድኃኒት አምራቾች በስተቀር ዝግ ይሆናሉ ተብሏል። በሰርጎችና የቀብር ስነ ስርዓቶች ላይ ሰው እንዳይሰበሰብ ተከልክሏል። ይበዚህ እንዳለ ደቡብ ኮሪያ 313 አዲስ የኮሮና ቫይረስ ተያዦች ማግኘቷን ዛሬ አስታውቃለች። ካለፈው ነሐሴ መጨረሻ ወዲህ ከ300 በላይ ተያዦች ሲገኙ የዛሬው የመጀመሪያ መሆኑ ነው። ጃፓንም ዋና ከተማዋ ቶኪዮ እስካሁን በአንድ ቀን ከተገኙት የኮሮና ተያዦች ውስጥ ከፍተኛው የሆነው 493 ተያዦች ዛሬ መመዝገባቸው ተገልጿል። ወረርሽኙ በዓለም ዙሪያ እንደገና ያሻቀበ ባለበት በዚህ ወቅት ፈረንሳይ የኮሮና ቫይረስ ተጋላጮቹ ቁጥር ከ2 ሚሊዮን እንዳለፈ ተሰምቷል። በዚህም የመጀመሪያዋ የአውሮፓ ሀገር ሆናለች። በኮቪድ-19 ክትባት ዜና ደግሞ በቀዳሚና በመካከለኛ ሙከራ ደረጃ ላይ ያለ ሌላ ክትባት ተስፋ ሰጪ ምልክት ማሳየቱ ተገልጿል። ሳይኖቫክ በሚባል የቻይና ኩባንያ የተሰራው ኮሮናቫክ ለ700 በጎ ፈቃደኛ የሙከራ ተሳታፊዎች ተሰጥቶ ምንም ጠንቅ እንዳላሳየና ሰውነታቸው በደንብ እንደተቀበለው መታየቱ ነው የተገለጸው። ቀደም ብሎ በዩናይትድ ስቴትስ ሞደርና እና ፋይዘር የተሰሩ ክትባቶች ከፍተኛ ስኬት ማሳየታቸው ምን ነገሩ የሚታወስ ነው። የዩናይትድ ስቴትሱ የመድኃኒት ኩባንያ ፋይዘር የኮሮና ቫይረስ መከላከያ ክትባቱ 95% ስኬት ማሳየቱንና ምንም ከባድ የጎንዮሽ ጠንቅ እንዳላስከተለ ገልጾ ከፌደራሉ መንግስት የመድኃኒት ቁጥጥር ክትባቱ ለአጣዳፊ ጥቅም እንዲውል ፈቃድ እንደሚጠይቅ ዛሬ አስታውቋል። በመጨረሻም የእስራኤል የጦር ኃይል ሶሪያ ግዛት ውስጥ በሚገኙ የሶሪያና የኢራን ኢላማዎች ላይ ዛሬ የአየር ጥቃት ማድረሱን አስታወቀ። ጥቃቱን ያደረሰው በጎላን ኮረብቶች ድንበር ላይ ፈንጂዎች ተቀምጠው ከተገኙ በኋላ ለዚያ አጸፋ ለመመለስ መሆኑን ነው የተናገረው። የሶሪያ መንግስት የዜና ማሰራጫ ወታደራዊ ምንጮችን ጠቅሶ 3 ወታደሮች እንደተገደሉና አንድ ወታደር ደግሞ እንደቆሰለ ዘግቧል። ጥቃቱን የእስራኤል ወረራ ሲል ነው የገለጸው። የእስራኤል መንግስት በበኩሉ ባወጣው መግለጫ ፈንጂዎቹን ድንበሩ ላይ ያስቀመጡት በኢራን ኃይሎች የተመሩ የሶሪያ ቡድኖች ናቸው ብሏል። በወሰነው የበቀል የአየር ጥቃት የመሳሪያ መጋዘኖችን፣ የጦር ኃይል ግቢዎችንና የሶሪያ ሚሳኤሎችን ደብድበናል ሲል ነው ያስታወቀው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። The Voice of America.
ቆንጅታዬን ለዜናዎቹ እናመሰግናለን። የምታዳምጡት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የእረቡ ህዳር 9 2013 ዓመተ ምህረት ዝግጅታችንን ነው። ስክሪፕቶቻችንን በዌብሳይታችን amharic.voanews.com በአትቪአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ መራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህ ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራማችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ ጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደምትተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። የኢትዮጵያ መከላከያ ሰራዊት ህግን ማስከበር ባለወታደራዊ ዘመቻ ከተሞችን እየተቆጣጠረ መሆኑን የጦር ኃይሎች ጠቅላይ ታማዦር ሹም ብርሃኑ ጁላ ገልጸዋል። ሰራዊቱ ነጻ ባወጣቸው የራያ ላማቃና አካባቢዎቹ የስልክ የመብራትና የመጠጥ ውሃ አገልግሎት መጀመራቸውን አስተያየታቸውን ለአሜሪካ ድምጽ የሰጡ የአካባቢው ነዋሪዎች ገልጸዋል። መስፍን አራጌ ተጨማሪ ዘገባ አለው።
በመንግስት የመገናኛ ብዙሃን የተጠቀሱት የጦር ኃይሎች ጠቅላይ ታማዦር ሹም ጄኔራል ብርሃኑ ጁላ መከላከያ ሰራዊት በምዕራባዊ ትግራይ ከዳንሻ በአከር አዲጎሹ አዲሃገራይ አዲጎዛምን ሰብሮ በትናንትና ሁለት ሽሬን እንደተቆጣጠረ ተናግረዋል። በደቡብ ግንባር ደግሞ ከዋጃ ጀምሮ አላማጣና ኮረምን ተቆጣጥሮ ወደፊት እየገፋ መሆኑን ገልጸዋል። በምስራቅ ግንባርም ጨርጨር መሆኔ ራያ ቆቦና ሌሎች ቦታዎችን በቁጥጥር ስር መዋሉንና የኮንክሪት ምሽጎችንም ሰራዊቱ እንዳፈረሰ አክለው አስታውቀዋል። በሌላ በኩል የአስቸኳይ ጊዜ አዋጅ የመረጃ ማጣሪያ ይፋ ባደረገው መረጃ የህዋት ቡድን በትግራይ የሚገኙ መሰረተ ልማቶችን እያወደመ መሆኑን ገልጸዋል። ህዋት በሁሉም አቅጣጫ ወደ መቀሌ የሚያስገቡ 4 ድልድዮችን እንዳፈረሰ የጠቀሰው መረጃ በሽሬና በአክሱም መካከል የሚገኘውን አስፋልት በግሬደር ቆፍሮ ወደ ጉድጓድነት እንደቀየረውም አትቷል። ይህ በእንዲህ እንዳለ መከላከያ ሰራዊት በህዋት ላይ ወታደራዊ እርምጃ መውሰዱን ተከትሎ ባላማጣና አካባቢዋ ለሁለት ሳምንት ገደማ ተቋርጠው የነበሩ የመብራት የውሃና የቴሌፎን አገልግሎቶች መጀመራቸውን ያላማጣ ነዋሪ ለአሜሪካ ድምጽ ገልጸዋል።
የአብይ መንግስት ነው ዘርቶት የነበረው እያሉ ነበር። ከተማዋ ነዛ ከወጣች በኋላ የአማራ አመራሮች ይህን መብራት ማስተካክለውን ሄደው በአሁኑ ሰላማዊ መንገድ የተቀምጠ ከተማው መብራት አለ፣ ውሃ አለ። ምን ይላሉና መከላከያ ከተቆጣጠሩ በኋላ ሁሉ አገልግሎት አሁን አግኝተናል።
ባላማጣ ከተማ የቀበሌ 5 ነዋሪ ነኝ ያሉት አስተያየት ሰጪ ከሶስት ዓመታት በኋላ ወደ ትውልድ ቀያቸው መመለሳቸውን ተናግረዋል።
ከዛ በፊት አላማጣ መግባት አንችልም። ከጦርነቱ በኋላ አላማጣ ራያ አካባቢ ነጻ ከወጣች በኋላ አሁን ከሶስት ዓመት በኋላ ተመልሰናል።
የት ነበር የነበሩት? ከዛ
ከተማ ነበር የምንኖረው።
ስለዚህ በ30 ኪሎ ሜትር ርቀት ባለች የትውልድ እና የእድገት ሀገሮት ላይ ተመልሰው ለመምጣት ሶስት ዓመትን ጠብቀዋል ማለት ነው? አሁን አላማጣን እንዴት ነው ያገኘዋት?
አላማጣውን ስትም ሰላም ነው። የአካባቢ ሰው ነው የሚኖረው፣ በሚፈልገው ሰው እጅ ብታለች ሰላም ነው።
ኗሪው መከላከያ ሰራዊት የአማራ ልዩ ኃይልና ሚኒሻው አካባቢውን ከመቆጣጠሩ በፊት በህወሓት ቁጥጥር ስር ውለው እስር ቤት የነበሩ ሰዎች የደረሱበት አለመታወቁ እንዳሳሰባቸውም ጠቁመዋል።
ለምሳሌ አሁን ንጉስ የሚባል አለ፣ በቅጥያቁ አሸር የሚባል ቶሎ ወይ የምትባል ልጃለች እና ጠቅላላ ደግሞ በመላ አላማጣ ከተማ የነበሩት እስር ቤት ውስጥ ገጠር ወረዳ ከተማ ወረዳና ማረሚያ ቤት ጠቅላላ ያሉ አሳሪዎች የት እንዳሉ አይታወቅም። አሁን የአማራ ፖሊስ ፈታ የተረከባቸው ባሉ ነው የተረከባቸው። ለዚህ
ማረሚያ ቤቶች
ማረሚያ ቤት ጠቅላላ ጋር የነበሩ አታራሚ ባሉ ቤት
የአካባቢውን ሰላም ለማስጠበቅ ከጸጥታ ኃይሉ ጋር ተቀናጅተው እየሰሩ መሆኑን አስረድተዋል።
እዚህ ሀገር ተወላጆች እየተሰበሰብን በየከተማችን በየቀበሌው ማለት ነው እየዞን አንዳንድ በዚህ አጋጣሚ ዘረፋዎች እንዳይኖሩ ጠብ እንዳይኖር ሌላ በጎን የገቡ በጎን በሚያፈልግ እነሱን ዝራዝ ይሻሉ እነሱን ነጣን እያወጣን እየጠቆምን እያስያዝን ነው።
ተመዘገቡ በተባሉት የጦር ሜዳ ድሎችም ሆነ በስር የነበሩ ዜጎች የደረሱበት አልታወቀም የሚለውን ስጋት የስልክ አገልግሎት መቋረጥና አካባቢው በጦርነት ውስጥ በመሆኑ ከትግራይ በኩል ምላሽ ለማካተት አልተቻለም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
ወደ ተከታዩ ዘገባ ስናልፍ የኢትዮጵያ ኤርትራና አማራ ክልል ሰራዊት እንዲሁም አፍሪካዊ ያልሆነ ኃይል በትግራይ ህዝብ ላይ ጥቃት እየፈጸሙ ናቸው ብለዋል የክልሉ መሪ ዶክተር ደብረጽዮን ገብረ ሚካኤል። በዛሬው ዕለት በሰጡት ማብራሪያ በኢትዮጵያና በኤርትራ መንግስታት ሰራዊት በሚያዙት ከተሞች ንጹሃን ወገኖች ላይ በግፍ ጭፍጨፋ እየተፈጸመ ነው፣ ንብረትም እየተዘረፈ ነው በማለት ገልጸዋል። የኤርትራ መንግስት በዚህ ጦርነት ውስጥ የለሁበትም ማለቱ ይታወሳል። ሙልጌታ አጽብሃ ዝርዝራለሁ።
በትግራይ ክልል እየተካሄደ ያለው ጦርነት ሁለት ሳምንት አልፎታል። በሂደቱ አስመልክቶ ማብራሪያ የሰጡት የትግራይ ክልል መሪ ዶክተር ደብረጽዮን ገብረ ሚካኤል የክልሉ ሰራዊት በጀግንነት እየመከተ ይገኛል ያሉ ሲሆን ይህ በቀጣይ የሚተረክ ይሆናል ብለዋል። በአሁኑ ጊዜ ውጊያው ከኢትዮጵያ መንግስትና የአማራ ክልል ጋር የነበረው የኤርትራ መንግስትም ተጨምሮበት እየቀጠለ ይገኛል ያሉ ሲሆን በቅርብ ጊዜ ደግሞ አፍሪካዊ ያልሆነ ኃይል እየተሳተፈበት ይገኛል ብለዋል። አፍሪካውያን የሌላቸው የጦር መሳሪያ ሰው አልባ አውሮፕላን በመጠቀም ጥቃት እየተፈጸመ ነው ያሉ ሲሆን የሀገሪቱ ስም ግን አልጠቀሱም። በክልሉ መገናኛ ብዙሃን ግን በጦርነቱ የተባበሩት አረብ ኤምራትስ እጅ እንዳለ እየተገለጸ ይገኛል። ዶክተር ደብረጽዮን በንግግራቸው ህዝቡ ወረራ እየተፈጸመባቸው ካሉ አካባቢዎች ራሱን ለማዳን እየተፈናቀለ ይገኛል ብለዋል። ለተፈናቃዮችም በትብብር ልናግዛቸው ይገባል ማለት ነው የገለጹት። ሌላ በማብራሪያቸው ያነሱት ጉዳይ ደግሞ በንጹሃን ዜጎች ላይ ጥቃት እየተፈጸመ መሆኑን ነው። በትናንትናው ዕለት በሽረ እንዳስላሴ ከተማ አካባቢ በተካሄደ ጦርነት ከባድ የጦር መሳሪያ ወደ ከተማው ህዝብ እየተተኮሰ ነበር በማለት ነው የገለጹት። በተጨማሪ ደግሞ ትናንት የኢትዮጵያ ሰራዊት በሽረ እንዳስላሴ ከተማ ወጣቶች ገድለዋል በማለት ነው የከሰሱት። በራያ በኩልም ሰፊ ወረራ እየተካሄደ ነው ብለዋል ዶክተር ደብረጽዮን ገብረ ሚካኤል። በተመሳሳይ በሌሎች የክልሉ ከተሞች የኢትዮጵያና የኤርትራ ሰራዊት ህዝብ እያንገላቱ እየጨፈጨፈ ይገኛል በማለት ነው የወነጀሉት። በተጨማሪም የኤርትራ ሰራዊት በተለይ ንብረት እየዘረፉ ናቸው፣ ይህም የትግራይና የኤርትራ ህዝቦች ትስስር ለማበላሸት ሆን ተብሎ እየተፈጸመ ያለ ነው በማለት ነው የገለጹት። እየተፈጸሙ ያሉት ተግባራት ዓለም አቀፍ ማህበረሰብ ሊኮንኑት ይገባል በማለትም ገልጸዋል። ለትግራይ ህዝብ በተለይ ወጣቱ ወረራ ሊመክት ይገባል በማለት የክተት ጥሪ አስተላልፏል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ተስፋና ራጌና ሙልጌታ ጽባህን እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። በዘገባው ላይ ክልሉ የተባበሩት አረብ ኤምሬትስ እጁ እንዳለ የተጠቀሰውን በተመለከተ ተጨማሪ ማጣሪያዎችን ለማድረግና ምላሽ ለማግኘት አልተቻለም። በዚህ ጉዳይ ላይ ምላሽ የሚሰጥንን አካል እንዳገኘን እናስደምጣችኋለን። የትንታኔው መጽሔት ይቀጥላል። በኢትዮጵያ የፌዴራል መንግስትና በህወሓት መካከል የተቀሰቀሰው ጦርነት በዲያስፖራ ባሉ ኢትዮጵያውያንና ትውልደ ኢትዮጵያ መካከል የተጋጋሉ ንግግሮችን አስነስቷል። በማህበራዊ መገናኛዎች የሚካሄደው የቃላት ውርወራም የጠነከሩ የሐሳብ ልዩነቶችን እያስተናገደ ነው። ሁኔታው እንዲያውም በአንዳንድ አጋጣሚ ጓደኝነትን እስከ ማሻከር እንደደረሰ ይስተዋላል። ማርታ ቫንደርወልፍ ሁኔታውን ከለንደን ለመቃኘት ሞክራለች። ሰለሞን አባተ ያቀርበዋል።
ሜላት ተስፋይ ጦርነት መከስከሱን እንደሰማች ትግራይ ውስጥ ያሉ ቤተሰቦቿ ጉዳይ በእጅጉ እንዳሳሰባት ትናገራለች። ሐሳቦቿን ማህበራዊ መገናኛዎች ላይ ማስፈር ጀመረች። እንግሊዝ ውስጥ የሚገኙ የኢትዮጵያ ዳያስፖራ አባላትም ለሐሳቦቿ መልስ ይሰጡ ነበር። ያወጣቻቸው መልእክቶች እንዳስቀየሟቸው የገለጹላት እንዳሉም ተናግራለች። ሜላት ፌደራል መንግስቱ ጥቃት መክፈቱን አትደግፍም። አንዳንድ ጓደኛ አድርጋ ይዛቸው የነበሩ ሰዎች ይሰጧት የነበሩ ሐሳቦች እንዳስደነገጧትም ገልጻለች።
It's a like real life situation that affects me and my family. So a lot of those people that were
በእኔም በቤተሰቤም ላይ ተጽዕኖ አሳድሯል። ጦርነቱ እንዲቀጥል የሚገፉ ብዙ ሰዎች አሉ። ብዙዎቹን ከመገናኛ ገጾች ላይ ሰርዣቸዋለሁ ወይም ጓደኝነቴን አቋርጬ አንፍሬንድ አድርጌያቸዋለሁ። ወትሮ እቀርባቸው የነበሩ ሰዎችን አሁን እየሸሸው እየራኳቸው ነው። በግላጭ ሳልገነዘበውም ቢሆን ሁኔታው በእኔም ላይ ተያያዥ ተጽዕኖ እያሳደረ ነው።
የሚላኩላት የቁጣ መልእክቶች ሜላትን ኢንተርኔት ላይ ከመጻፍ እንዳልገቷት ገልጻለች። በዳያስፖራ ያለው ኢትዮጵያዊና ትውልደ ኢትዮጵያ 2 ሚሊዮን ተኩል ይሆናል ተብሎ ይገመታል። ከትውልድ ሀገሩ ጋር በዘመድም በገንዘብም ያለ ግንኙነት እንዳለ ሆኖ መደራጀቱና በኢንተርኔት ላይ የሚያካሂዳቸው ዘመቻዎችም ቀላል የሚባሉ አይደሉም። በሀገራቸው ጉዳይ በንቃት ከመንቀሳቀሱ ኢትዮጵያውያን መካከል ለንደን ያለችው ሰራይ ድልነሳው ማህበራዊ መገናኛዎች ላይ የሚስተዋለው መወራወርና ንትርክ መበርታት በመታወጣቸው ጽሁፎችና መልእክቶች ላይ እንድትጠነቀቅ ያደረጓት መሆኑን ትናገራለች።
Sometimes I posted things and straight away in my inbox I'm getting messages.
አንዳንዴ ሐሳቦቼን ማህበራዊ መገናኛዎች ላይ አሰፍራለሁ። ከዚያ በመልእክት መቀበያ ሳጥኔ መልእክቶች በቀጥታ ይደርሱኛል። እንዲህ ማለት አልነበረብሽም፣ ያንን ማለት አልነበረብሽም የሚሉ አስተያየቶች ናቸው። እኔ በቀጥታ ባሰፈርኳቸው ሐሳቦች ላይ የሚያነጋግሩኝ ሰዎች አውንታዊም አሉታዊ መልእክቶች ያሏቸው ናቸው። እኩል ማለት ይችላል።
በኢትዮጵያ ዳያስፖራና በሚዲያ ላይ አተኩረው የሚሰሩት አዜብ ማዴቦ በሳውዘርን ካሊፎርኒያ ዩኒቨርሲቲ ለፒኤችዲ እየተዘጋጁ ነው። በዳያስፖራ ያለው ኢትዮጵያዊ በሀገሪቱ ችግሮች ላይ ዕውቀት እንዲኖር ማድረግ እንደሚችል ይጠቁሙና አሁን ማህበራዊ መገናኛዎች ላይ የሚታየው ግን የተወሳሰቡ እውነታዎችን በተሳሳቱ መንገዶች የሚስሉ እጅግ የወረዱ ንግግሮች እንደሆኑ ይጠቁማሉ።
What we find online is more and more division and politicization of ethnic identities.
ኢንተርኔት ላይ የምናገኘው ነገር መከፋፈል የበዛበት የጎሳ ማንነትን የፖለቲካ ጉዳይ ያደረገ ነው። ዳያስፖራው ከገባንበት የጎሳ ፖለቲካ አረንቋ እንድንወጣ ይልቅ ሀገሪቱ የጋራ የሆነ ማንነታችንን ትግሎቻችንንና ተስፋዎቻችንን የምታንጸባርቅ እንድትሆን ማድረግ የሚያስችለን መንገድ ማግኘት አለብን። አሁን ዳያስፖራው ማህበራዊ መገናኛዎች ላይ የሚያደርገው ምልልስ ወደ ባሰ ጸብ መንደርደርን የሚያበረታታና ይበልጥ እንድንጎዳና እንድንቆስል የሚያደርገን ነው።
ውጊያው በቀጠለ መጠን ከኢትዮጵያም ደፋልፎ ወደ ጎረቤትም እየፈሰሰ ነው። ህወሓት ኤርትራ ላይ የሚሳኤል ጥቃት ማድረሱ ተዘግቧል። ከ20 ሺህ በላይ ኢትዮጵያውያን ድንበር አቋርጠው ወደ ሱዳን ተሰደዋል።
ተከታታዮቻችንን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን UNHCR ሱዳን ባለፈው አንድ ሳምንት ውስጥ በቀን ከ4000 በላይ ኢትዮጵያውያን ስደተኞችን እየተቀበለች መሆኑን አስታወቀ። ከዚህ በተጨማሪም በትግራይ ክልል የሚገኙ 4 የስደተኛ ካምፖች የሚኖሩ ከ100000 በላይ ኤርትራውያን ስደተኞችም ጉዳይ እንዳሳሰባቸውና በተለይም ጦርነቱ ባለበት አካባቢ የሚገኙ 6500 ኤርትራውያን ለዳግም ስደት ይጋለጣሉ የሚል ስጋት እንዳላቸው የድርጅቱ ዋና ቃል አቀባይ ባባርባሎች ለአሜሪካ ድምጽ አስታውቀዋል። ኤደን ገረመው የመንግስታቱ ድርጅት የስደተኞች ጉዳይ የውጭ ግንኙነት ኃላፊ ሶፊያ ጄሰንን አነጋግራ ተከታዩን አሰናድታለች። ከባለፈው አንድ ሳምንት ጀምሮ እስከ ዛሬ ድረስ በትግራይ ክልላዊ መንግስት ህወሓትና በኢትዮጵያ ፌደራላዊ መንግስት መካከል የተፈጠረውን ጦርነት በመሸሽ ኢትዮጵያውያን ስደተኞች ወደ ጎረቤት ሀገር ሱዳን መትመማቸውን ቀጥለዋል። ይሄ ታዲያ በኢትዮጵያ ታሪክ ውስጥ ከነበረው ድርቅና የእርስ በርስ ጦርነት በኋላ ባለፉት 3 አመታት ውስጥ ለመጀመሪያ ጊዜ የተፈጠረ ነው። የተባበሩት መንግስታት ድርጅት የሱዳን የውጭ ጉዳይ ግንኙነት ኃላፊ ሶፊያ ጀንሰን ታይቶ በማይታወቅ ሁኔታ እለትለት ከ4000 በላይ ሰዎች በእግርና የተለያዩ መጓጓዣዎችን በመጠቀም እየተሰደዱ መሆኑን ገልጸው እስከ ትላንትናው ምሽት ድረስም 29600 ሰዎች መመዝገባቸውንና ይሄ አሃዝም እየጨመረ መሆኑን ይገልጻሉ።
The past week we had on average 4000 daily arrivals in Sudan from Ethiopia, and the latest figures we had 29,600 registered as of yesterday evening.
ባለፉት ጥቂት ቀናት ውስጥ 4000 ስደተኞችን ስንቀበል ቆይተናል። እስከ ትላንት ማታ ድረስም 29600 ስደተኞችን መዝግበናል። ይሄ አሃዝ ዛሬ ይጨምራል። ምክንያቱም እስካሁን ድረስ ስደተኞች እየመጡ ነው። አብዛኞቹ በሐምዳይት ድንበር በኩል ነው ወደ ሱዳን እየገቡ የነበረው። ሌላው አዲስ መረጃ ደግሞ ከሰኞ ለስ ጀምሮ 600 የሚሆኑ ስደተኞች የአባይ ወንዝን ተሻግረው ከደቡባዊ ሱዳን አቅጣጫ መምጣት መጀመራቸው ነው። ይሄ በጣም የሚያሳዝን ጉዳይ ነው። ይሄ የሚያሳየው ግጭቱ እየተስፋፋ መሄዱን ነው። ካለፈው አርብ ጀምሮም ስደተኞችን ወደ ኡምላኩባ ጣቢያ እያዘዋወርን ነው። ይሄ አሁን ካሉበት በአውቶቡስ የ14 ሰዓት መንገድ ነው። እስከ ትላንት ድረስም 4100 ሰዎችን አዘዋውረናል። ይሁንና ጣቢያው ማስተናገድ የሚችለው 6500 ሰዎችን ብቻ ነው። ስለዚህም በቅርቡ እንደሚሞላ እንጠብቃለን። ብለን ለማዳረስ እየሰራን ነው።
But the capacity of the camp is maximum 6,500. So we're expecting it to be full within a few days.
ሶፊያ ጀንሰን የስደተኞች ቁጥር እለት እለት መጨመሩ ተጨማሪ የስደተኛ ጣቢያዎችን ለመክፈት የሚያስገድድ በመሆኑ በጉዳዩ ላይ ከሱዳን መንግስትና ከአጋር ተቋማት ጋር እየተወያዩ መሆኑን ገልጸው በአንድ ሳምንት ጊዜ ውስጥም እጅግ ብዙ ግብረሰናይ ተቋማት የእርዳታ እጃቸውን እንደዘረጉም ያስረዳሉ።
So we are having more and more partners coming to the site and providing services. The World Food Program continues providing food.
ብዙ አጋር ድርጅቶች ያገዙን ነው። የዓለም የምግብ ድርጅት በሁሉም ማዕከሎችና መሸጋገሪያዎች ምግብ ያቀርባልን ነው። ሙስሊም ኤድም በስደተኛ መሸጋገሪያ ድንበሮች ላይ ምግብ ያቀርባ ይገኛል። አሁን ደግሞ MSF መጥቷል። ይህም ስደተኞቹ የህክምና አገልግሎት እንዲያገኙ ያገዘ ነው። UNICEF እና እኛም ትልልቅ የውሃ መያዣዎችን በመጠቀም የውሃ አቅርቦት እንዲኖር እየጣረን ነው። በተጨማሪም ብርድ ልብስ፣ ምንጣፍና የፊት መሸፈኛ ጭን
distributing blankets and mats and also face masks at the transit centers.
በሌላ በኩል በአፍሪካ ኢትዮጵያን ጨምሮ ለስድስት ሀገራት የመንግስታቱ ድርጅት የሰብአዊ ጉዳዮች ዋና ኃላፊ የሆኑት ማርክ ሎኮክ ለአሜሪካ ድምጽ እንዳስተዋወቁት በጦርነቱ በትግራይ ክልል ሙሉ ለሙሉ የመሰረተ ልማት አገልግሎቶች መቋረጣቸውን ተከትሎ ከባድ የሆነ ሰብአዊ ቀውስ እንደሚፈጠር በመግለጽ የስደተኞቹ ጉዳይ የቀውሱ ቅምሻ ነው ይላሉ።
in need of humanitarian assistance for pre-existing reasons but there's millions more in the neighboring areas who
ከዚህ ቀደም በትግራይ ሐራ በሚሊዮን የሚቆጠሩ ሰዎች እርዳታ ያገኙ ነበር። አሁን እኛ ወደ ትግራይ መግባት አልቻልንም። በርግጥ ትግራይ ውስጥ አሁንም የሥራ ባልደረቦቻችን አሉ። ነገር ግን ከጦርነቱ ጋር መስራት አልቻሉም። በዋናነት ላለፉት ጥቂት ሳምንታት ወደ ትግራይ የገባ ምንም አይነት የምግብ አቅርቦት የለም። ነዳጅ የለም። ኤሌክትሪክ ኃይል አቅርቦትም የለም። በመቀሌና ባክሱም ከተሞች ውሃ የለም። ሄደግሞ በመቶዎችና በሺዎች የሚቆጠር ሞትን ሊያስከትል ይችላል። ወደ ስደት የወጡት ሰዎች በአጠቃላይ ለሰብአዊ ቀውስ ተጋላጭ ከሆኑት አንጻር ኢምንት ናቸው።
በሱዳን የተባበሩት መንግስታት የስደተኞች የውጭ ጉዳይ ግንኙነት ኃላፊ ሶፊያ ጀንሰን አሁን ባለው አካሄድ ከቀጠለ በአንድ ወር ጊዜ ውስጥ ስደተኞቹ 50 ሺህ እንደሚደርሱ ገልጸው ጦርነቱ ካልቆመና ሁኔታዎች ካልተሻሻሉም በቀጣይ 5 ወራት ጊዜ ውስጥ ከ250 ሺህ በላይ ስደተኞች የሱዳን ድንበርን ይሻገራሉ ተብሎ እንደሚጠበቅም አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ ስናልፍ የመጀመሪያው ሐላፊነት የክልሉን አስተዳደር መልሶ ማዋቀር ነው ሲሉ በትግራይ የተቋቋመው ጊዜያዊ አስተዳደር ዋና አስፈጻሚ ተናግረዋል። በፌዴሬሽን ምክር ቤት ውሳኔ የተቋቋመው የዚህ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ለአሜሪካ ድምጽ እንደገለጹት የክልሉ ምክር ቤትና ካቢኔ እንደገና ይዋቀራሉ። መንግስት ያካሄደ ካለው ዘመቻ በኋላ ክልሉ የሚመራበት ቻርተር መዘጋጀቱን ማብራርተዋል። በትግራይ ክልል የተቋቋመው ጊዜያዊ አስተዳደር ዋና ስራ አስፈጻሚ ሆነው የተሰየሙት ዶክተር ሙሉ ነጋን በስልክ ያነጋገራቸው እስክንድር ፍሬው በቻርተሩ ተካተቱ የተባሉ ጥቦችን መነሻ አድርጓል።
ጥቅምት 28 2013 ባካሄደው አስቸኳይ ስብሰባ ነው የፌዴሬሽን ምክር ቤት የትግራይ ብሔራዊ ክልልን በጊዜያዊነት የሚያስተዳድር ለፌዴራል መንግስቱ ተጠሪ የሆነ አስተዳደር እንዲቋቋም ይወሰነው። ይህ ውሳኔ የሕገ መንግስቱን አንቀጽ 629 እና የፌዴራል መንግስት በክልል ጣልቃ የሚገባበትን ሥርዓት ለመደንገግ የወጣውን አዋጅ ቁጥር 359 ዝባር 1995 መሰረት ያደረገ መሆኑንም የፌዴሬሽን ምክር ቤት አስታውቋል። ይህንን መነሻ ያደረገው የሚኒስትሮች ምክር ቤት በበኩሉ በትግራይ ብሔራዊ ክልል የተቋቋመውን ጊዜያዊ አስተዳደር አስመልክቶ ተግባራዊ የሚሆን ደንብ ማጽደቁ ይታወሳል። በዚህ ደንብ መሰረትም ነው ዶክተር ሙሉ ነጋ ካሳይ በክልሉ የተቋቋመው ጊዜያዊ አስተዳደር ዋና ስራ አስፈጻሚ ሆነው የተሰየሙት። ዋና ስራ አስፈጻሚው ዶክተር ሙሉ ነጋ ዛሬ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ የመጀመሪያው ኃላፊነት የክልሉን ያስተዳደር መዋቅር መልሶ ማደራጀት መሆኑን ተናግረዋል። በትግራይ ክልል የተካሄደው ምርጫ በፌደራል ምክር ቤት ተቀባይነት እንደሌለው የገለጹት ዶክተር ሙሉ የክልሉ ምክር ቤትና ካቢኔ እንደ አዲስ እንደሚዋቀሩም ነው የተቀሰሱት። ከክልል ካቢኔ እስከ ዞን ድረስ የሐላፊነት ምደባ እንደሚኖርም አስረድተዋል። ዶክተር ሙሉ እንዳሉት የወረዳና የቀበሌ ምክር ቤቶች ባሉበት ይከተላሉ። በዚህ ርከን ላይ በሚገኙ አስፈጻሚ አካላት ላይ ግን የፍተሻና የማስተካከያ ስራ ይሰራል። ጊዜ አስተዳደሩ የሰላምና ጸጥታ ጉዳይን ጨምሮ ሌሎች ተያያዥ ኃላፊነቶችን እንደሚወጣ ማብራርተዋል።
ከፍተኛ አስተዳደር እርቅ መስራት ስለም ህዝቡ ባለፉት አመታት በጣም የፍትህ ጥማት ያለበት ህዝብ ነው። ይህን እርቅ መስራት ችግር የነበረበት ህዝብ ነው። ስለዚህ ይህን ለማስተካከል ምን እርምጃዎች ወስዳሉ፣ እንዴት ስንለቅቀታል በሚል በስነስተቀ ተቃቸዋል። ለምሳሌ ከፍትህ አኳያ በፖለቲካ ምህዳሩ መጥፋት ምክንያት በአመለካከታቸው የታሰሩ ሊኖሩ ይችላሉ። የፖለቲካ አመለካከታቸው እነዚህ ሰዎች ካሉ ግብረ ኃይል አቋቁሞ በፍጥነት መፍትሄ መስጠት ያስፈልጋል። ሌላ በአጠቃላይ የፍትህ ስርዓቱ ለህዝቡ በሚጠቅም መንገድ ማስተካከል እንዴት እንሄዳለን፣ በክልሉ መልካም አስተዳደር እንዴት ማስፈን ይቻላል የሚሉ ነገሮች እንደዚህ ያለ ይቀጥላል። በጣም ወደ 8 የሚሆኑ ዝርዝር ጉዳዮች የሚያካትት ነው። በተለይ የጊዜያዊ አስተዳደሩ የተቆጣጠራቸው ሁለት ማለት ነው።
ዶክተር ሙሉ እንግዲህ በቻርተሩ መሰረት ይህ ጊዜያዊ አስተዳደር በቀጣይ ኢትዮጵያ ውስጥ አገር አቀፍ ምርጫ እንግዲህ የክልል ምክር ቤቶችን ጨምሮ ማለት ነው እንዲሁም የፌደራል ፓርላማን ጨምሮ እስከሚካሄደው አገር አቀፍ ምርጫ ነው የሚቆየው። ምን ያህል እድሜ ነው የሚኖረው አጠቃላይ ጊዜያዊ አስተዳደሩ?
እንግዲህ ያው በዚህ በፌደሬሽን ምክር ቤት ውሳኔ መሰረት አነስተኛው 6 ወር ነው የሚሆነው። ይሄ ማለት በእኛ ሐሳቤ የጊዜያዊ አስተዳደር በክልሉ በተለይ ፍትሃዊ ታማኒ ዲሞክራቲክ የሆነ እና በጣም አሳታፊ የሆነ ምርጫ በማካሄድ ህዝቡ በራሱ የመረጠውን አመራሮች የሚተዳደርበት መንግስት እስከሚመሰረት ድረስ ይህን የማሻገር ስራ ነው ዋናው ስራው። ስለዚህ በተለይ 6ኛው ሀገራዊ ምርጫ ሳካ እንዲሄድ አንዱ የዚህ ጊዜያዊ አስተዳደር የክብት አቅጣጫ ነው ኃላፊነት ነው። ስለዚህ ይሄ የፖለቲካ ፓርቲዎች ነጻ ሆነው ህግን አክብረው የህዝቡ አሳባቸው ነበሩ ህዝቡ ለመጀመሪያ ጊዜ ሊሆን ይችላል በራሱ ሳይሸማቀቅ ሳይፈራ ነጻ ሆኖ የመሪዎች የሚመርጥበት ሆናል ነው። ስለዚህ በዚህ በመረጠው መስተዳደር የሚተዳደር እንዲሆን ይችን ማሻገር ነው አሁን የጊዜያዊ አስተዳደሩ ስራ።
በመከላከያ ሰራዊቱ በተያዙ አካባቢዎች ዶክተር ሙሉ መዋቅር እንደምትዘረጉ ገልጻችኋል። ከስር ከስር ነው የአስተዳደር መዋቅር እየዘረጋችሁ የምትሄዱ ውስጥ ወይስ ህግ የማስከበር ዘመቻው ከተጠናቀቀ በኋላ ነው በአንድ ላይ ነው ይሄ ስራ የሚሰራው?
አሁን እኛ ኦልሬዲ ዝግጅት ጨርሰናል። ኮንግረስ ዝግጅት እያደረግን ነበር እና ይሄ ከሚመለከታቸው በተለይ ግልጽ መሆን ያለበት በክልሉ የአስቸኳይ አዋጅ ግብረ ኃይል አለ። የጊዜው አስተዳደሩ ከዚህ ጋር ተቀናይቶ የሚሰራ ይሆናል። በሚችል ክልሎች አግባብነት ያላቸው የፌዴራል ተቋማት ጋር በጋራ ነው የሚሰራው። ስለዚህ እንቅስቃሴ ጀምራል። አሁን በቅርብ ጊዜ በተለይ በዚህ ነጻ ወቅት የትግራይ አካባቢዎች ብዙ ስራዎች ይሰራሉ። የሪሃብሊቴሽን ስራዎች ይሰራሉ። መልሶ የማደራጀት የመንግስት መዋቅር ወደነበረበት የመለስ ስራዎች ይሰራሉ። ሌላው የሰላም ጸጥታ እንዳልኩት ስራዎች ይሰራሉ እና ይህ በተቀናጀ መልክ ጊዜያዊ አስተዳደር ክልሎች ባለስልጣናት በተለይ ደግሞ ጊዜያዊ የአስቸኳይ አዋጅ ግብረ ኃይል ጋር በመሆን አሁን በቅርብ ጊዜ ወደ ስራ ይገባል። ስለዚህ ከስር ከስርም ይሰራል። አሁን እንደምናየው ደግሞ እንትኑን እየሰጠን ያለው የህግ የማስከበር እርምጃ በጥሩ ሁኔታ እየሄደ ስለሆነ ከዚህ አኳያ አጠቃላይ ትግራይ ነጻ ስወጣም ወዲያው በፍጥነት ወደ ስራ እንገባለን። ግን አሁን ከስር ከስር ያን ስራ ለመስራት ዝግጅታችን አጠናቀናል።
ከህወሓት በኩል እንግዲህ ይህንን ጊዜያዊ አስተዳደር በተመለከተ የተሰጡ አስተያየቶች አሉ። ትግራይ ከዚህ በኋላ በምስለኔ አትተዳደርም የሚለው ይገኝበታል። ምንድን ነው በዚህ ላይ የእርስዎ አስተያየት ዶክተር ሙሉ?
ይሄ እንግዲህ ምስለኔ ማለት ከአሁን በኋላ ትግራይ እንግዲህ ከሌላ የመጣ ሰው አይደለም፣ ሁሉም የዛ ተወላጅ የሆነ ነው። እንግዲህ አሁን በጊዜያዊ አስተዳደር ኮሚቴ ገባው አብዛኛውም ካቢኔ የምናቋቁመው ከዛ ክልል ውስጥ ነው አብዛኛው ከአዲስ አበባ ምንም ብዙ አይደለም። ነገር ግን እንደሚታወቀው ሊጀመር ህወሓት ይህን አይነት ነገር ለመናገር የሞራል የሚጠበቅ ማለት ህዝቡ ራሱን በትክክለኛ በዲሞክራሲያዊ አካሄድ ራሱን ሳይፈራ ሳይሸማቀቅ መርጦ ነጻ ሆኖ አሳታፊ በሆነ መንገድ እስካሁን ድረስ ይህን እድል አላገኘም። ለምን? ላለፉት አመታት የፖለቲካ ምህዳር በጣም ጠባብ ነው። በኩል ነው ብዙ አፈናን ነበር ተፈጻሚ ይባል በጣም ማይከሰት የነበረ ተና ይሄ ለመጀመሪያ ጊዜ እንዲያውም ህዝቡ ከዚህ በጣም አፋን ከሆነ ስርዓት ነፃ መወጣበት ነው። ይሄ መስለኔ ያሰብ መስለኔ ማለት ሌላ በአት ሰው አይደለም። እዚህ ይሄ ትግራይ የኢትዮጵያ አካል ነው፣ ሰው ኢትዮጵያው ነው። ስለዚህ ይሄን መስራትር መንግስት መረት ይህ ጊዜ በትዕግስት በሁለተኝነት ሁሉ ጸጣ ሲያጠፋ የቆየ ድርጅት ነው። ስለዚህ ያን እድል አልጠቀሙም። ያን እድል ቢጠቀምሮ ፌደራል መንግስት ወደዚህ ወደብ እንደሚገባው ግልጽ ሆነ ያለበት ተገዶ ነው የገባውና አሁን እዚህ ላይ መጨረሻ ሰዓት ላይ ህግ የማስከበር እርምጃ ተወስዶ ህዝቡ የግድ የመንግስት ሰርቪስ ሊሰለበት እዚህ የሚመስላደር ጋፕ ክፍተት መሆናት አለበት። እዚህ መንግስት እያደረገ ያለው አይ ቲንክ ትክክለኛ አካሄድ ነው። ይሄ ጊዜያዊ አስተዳደር ለዘላለም ሊቆይ አይደለም። ይሄ ጊዜያዊ አስተዳደር በክልሉ ይሄ ስድስተኛውን ሀገራዊ ምርጫ በተያያዘበት የሚስሌታ በስኬት ተካሂዶ ህዝቡ ራሱ በመረጠው ነጻ የሆነ በጣም ፍትሃዊ የሆነ ምርጫ አካሂዶ የሚተዳደርበት ስርዓት ለማምጣት ነው። ይህ ማለት ትክክለኛ ዲሞክራሲ ነው። ይህ ነው ትክክለኛ ህዝቡን የማስተዳደር ፍትህ የሚያገኝበት ስርዓት ይመጣው እንጂ እነሱ በሚሉት እኔ አውቁላለሁ በሚል አካሄድ እስካሁን ድረስ ለትግራይ ህዝብ ወደ ጉዳት ወደ ጥፋት ወደ ድቂት ነው የተረሙትና በዚህ መልክ ነው በበኩል የማየው።
የመጨረሻ ጥያቄ ላድርገው። እንግዲህ እርስዎን ቅድም ነክተውታል፣ የአስቸኳይ ጊዜ አዋጅ በትግራይ ክልል እንግዲህ የህዝብ ተወካዮች ምክር ቤት በቅርቡ ባካሄደው ስብሰባ በትግራይ ክልል ተፈጻሚ የሚሆን የአስቸኳይ ጊዜ አዋጅ ማውጣቱ ይታወሳል። በአንድ በኩል የአስቸኳይ ጊዜ አዋጁ አለ፣ በሌላ በኩል እርስዎ የሚመሩት የትግራይ ክልል ጊዜያዊ አስተዳደር አለ። ሁለቱ እንዴት ነው ተቀናጅተው የሚሄዱት? በአስቸኳይ ጊዜ አዋጅ ስር ነው አሁን እንግዲህ ጊዜያዊ አስተዳደሩ ስራውን የሚያከናውነው ማለት ነው። ይሄን አብራሩልኝና በዚህ ላብቃ።
ጊዜያዊ አስቸኳይ አዋጅ በጣም አስፈላጊ ነው። ለምን? በክልሉ ለመጀመሪያ ጸጥታ፣ ሰላም፣ መረጋጋት አለበት። ይሄ በጣም ቁልፍ ጉዳይ ስለሆነ ጊዜያዊ አስተዳደሩ የሚያግተው ነገር የለም። ከጊዜያዊ አስቸኳይ አዋጁ ግብረ ኃይል ጋር ቀናቸው ነው የሚሰራው። አብሮ ስለሚሰራ ስራዎች በዚህ ጉዳይ ላይ የተሳኩ ይሆናል ብለን የምናስበው። ምክንያቱም ከዚህ ውጭ ብዙ የአጥፊ ኃይል ሌላም ከጸጥታ ጋር የተጠራቸ ችግሮች ኮንትሮል ለማድረግ ይሄ ተቀናጅቶ መስራቱ አይችም ተገቢ ብዬ ነው የምወስደው።
የፌዴሬሽን ምክር ቤት ጥቅምት 28 ቀን ያካሄደው አስቸኳይ ስብሰባ ጠቅላይ ሚኒስትሩ በትግራይ ክልል የፌዴራል ፖሊስን ወይም የአገር መከላከያ ሰራዊትን አለበለዚያም ሁለቱንም እንዲያስተማሩ ትዕዛዝ የሰጠበት ነው። ህገ ወጥ ያለው የክልሉ ምክር ቤትና ከፍተኛ አስፈጻሚ አካል እንዲታገድ መወሰኑም ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች፣ ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 202-205-9942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ዋና አዘጋጅ ትዝታ በላቸው፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዘገባ እንለፍ። በደቡብ ክልል ኮንሶ ዞንና አካባቢው በተፈጠረ ግጭት በአጠቃላይ 15 ሲቪሎች መገደላቸውን የአካባቢው ነዋሪዎች ለቪኦኤ በስልክ ገለጹ። የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውደ በበኩላቸው ግጭቱ መኖሩን አረጋግጠው አካባቢውን የማረጋጋትና የግጭቱን መንስኤ በማጣራት ላይ መሆናቸውን ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባውን ያስደምጠናል።
በደቡብ ክልል በኮንሶ ዞን በደራሼ ባለና በአማሮ ወረዳ ቡኒትና ጎማይደ ቀበሌያት እንዲሁም በሰገን ከተማና አካባቢው ለአመታት ዘለቀው የሰው ህይወት የቀጠፈን የተባለው የተፈጥሮ ሀብት ባለቤትነትና ማንነትን መሰረት ያደረጉ ግጭቶች አሁንም ቀጥለዋል። በኮንሶ ዞንና በአለልዩ ወረዳ መካከል በኮልመ ቀበሌ እንደገና ተከሰከሰው ግጭት የሶስት ሰዎችን ህይወት እንዳጠፋና ሌሎችም እንደተጎዱበት የአይን እማኞች በስልክ ለቪኦኤ ተናግሯል።
ባለፈው አርብ ጀምሮ በአካባቢው ላይ ሰላም የለም እንዳለ አጠቃላይ በቸው የሚባል አካባቢ ተቃጥሏል። አዲስ ገብረ የሚባል ቀበሌ ተቃጥሏል። ብዙ ሰው ሞቷል። በዚህ በአሌ በኩልም ደግሞ አሌና ኮንሶ እየተዋጉ ነው። ዳማ የሚባል ቀበሌ አሌ ተቃጥሏል። ዶሮ የሚባል ቀበሌም አሁን እየተቃጠለ ነው። ከኮንሶ ደግሞ ጋቶ በኩል ደራሽና ኮንሶ ከትላንትና ጀምሮ ኮንሶ ቀበሌ እንዳለ ተቃጥሏል። ደራሽም ተቃጥሏል። የደራሽ የተቃጠለው ይሄ ቆላ ማሽል የሚባል አካባቢ ተቃጥሏል። የኮንሶ ደግሞ ይሄ ፉጁጃ ቀበሌ ተቃጥሏል። ብዙ ሰው ሞቷል። አሁን
መንግስት ወይም የጸጥታው አካል ለመረጋጋት ምን ያደረገ ነው ያለው?
እዚህ አካባቢ ያለው የልዩ ኃይል አካላት ነበሩ። እነሱ አቅማቸው በላይ ነው። በቃ ምንም ማድረግ አልቻሉም።
ቀጠናው ሰላም ካጣ የሰነበተ ቢሆንም ይህ ነው የሚባል እልባት እንዳልተሰጠው በመጥቀስ የአካባቢ ነዋሪዎች የክልሉን እንዲሁም የዞንና የወረዳዎችን መንግስት ይወቅሳሉ። በሌላ በኩል ደግሞ ኮንሶ በዞን ከመደራጀቱ በፊት የሰገን አካባቢ ህዝቦች ዞን ማዕከል በነበረው ሰገን ከተማና በዙሪያው የተፈጸመ ነው በተባለው ጥቃት 12 ሲቪሎች ተገድለዋል ነው ተባለው። ለደህንነታቸው ሲባል ስማቸውን መግለጽ ያልፈለጉ የአካባቢ ነዋሪ የጥቃቱ ሰለባ መሆናቸውና የተፈጠረውንም ሁኔታ ተናግሯል።
የዛሬውን እንግዲህ ከፍተኛ የሞተውን መለየትም ስላልተቻለ ማለት ነው ከባድ ስለነበረ የትናንትናው እስከ ትናንትናው የነበረው ልስቲ 12 ሰው በትክክል በስም የማውቃቸው የሞቱ አሉ። 20 በላይ የቆሰሉ አሉ። ሆስፒታል አርባ ምንጭ ሆስፒታል፣ ግዶሌ ሆስፒታል ያሉ አሉ። እዚህም የማያመጣቸው አጥተው እዛው መንገድ ላይ የቀሩም እንዳሉ ነው የነገሩን። በትክክል ግን በተጨባጭ ከ12 ሰው በላይ አሁን ሞቷል።
እሳቸው እንዳሉት በጥቃቱ የታጠቁ የአካባቢ ነዋሪዎችና የሸኔ ኦነግ አባላት እንደተሳተፉም ተናግሯል። የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዴ ግጭቱ መኖሩን አረጋግጠው አካባቢውን የማረጋጋትና የማጣራት ስራ እየተሰራ መሆኑን አስታውቀዋል።
ለማረጋጋት ጥረት እየተደረገ ነው ያለው። አንደኛ የህዝቡ የራሱን የአካባቢውን ችግር የሚፈታበት በውስጡ የቆየ ባህላዊ እንደዚህ አይነት ግጭቶች አፈታት ስርዓት አለ። በሱ መሰረት በአስቸኳይ ድርጊት ውስጥ እየገባ ያለውን ኃይል አጋልጦ በፍጥነት የራሱን አካባቢ ደህንነት እንዲጠብቅ በባህሉ ወይን ችግር እንዲፈታ ከህዝብ ጋር ምክክር እየተደረገ ነው ያለው። ይህም በአግባቡ የሚያስተባብሩ የሀገር ሽማግሌዎች እና የሃይማኖት አባቶች ጋር ምክክር እየተደረገ ነው ያለው። ሁለተኛ ይህ ድርጊት ላይ የሚሳተፈውን ፊት ለፊት የሚሳተፈውን አካል እንዲያስቆም የጸጥታ መዋቅሩ በተደራጀ መንገድ ስምሪት ወስዶ እየሰራ ነው ያለው።
ከወራት በፊት በአሌ ልዩ ወረዳና በኮንሶ ዞን መካከል የመሬት ይገባኛል ጥያቄ ያስነሳው ግጭት 25 ሲቪሎች በላይ እንዲገደሉና በሺዎች የሚቆጠሩ አባወራዎች እንዲፈናቀሉ ምክንያት መሆኑ አይዘነጋም። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። በተከታዩ ዘገባ ወደ ቤንሻንጉል ክልል እንወስዳችኋለን። በክልሉ በነዋሪዎች ላይ የሚደርሰው ጥቃት አሁንም አልተቋጨም ትላለች አስቴር ምስጋናው በተከታዩ ዘገባ።
በቤኒሻንጉል ጉሙዝ ክልል በንጹሃን ዜጎች ላይ በየጊዜው የሚደርሰው ጥቃት አሁንም መቋጫ አላገኘም። የፌዴራል መንግስቱ ስግብግብ ጁንታ እያለ ከሚጠራው ህወሓት ቡድን ጋር ጦርነት ውስጥ ከገባ 2 ሳምንቱን ይዟል። በእነዚህ ሳምንታት ታዲያ በቤኒሻንጉል ጉሙዝ ክልል ጥቃቱ ቀጥሎ ነው የታየው። ከሰሞኑ እንኳን በክልሉ ድባጤ በተባለ ወረዳ በጉዞ ላይ የነበሩ 40 የሚሆኑ ንጹሃን ተገለዋል። እዚሁ ወረዳ ሙዘንና አልባሳ በተባሉ ቀበሌዎች በርካታ ሰዎች መሞታቸውን ነው የአካባቢው ነዋሪዎች እየገለጹ ያሉት።
እንዳለ አልቋል። 40 ሰው የሚሆን ግምት ሙዛን ካሚ ላይ ብቻ 13 ሰው ነው የሞተው። የተፈናቀለው ግማሹ ቀዮች ጋር እዚሁ ካለው ዘመድ ጋር ተጠግቶ፣ ግማሹ ትምህርት ቤት ውጭ ላይ ነው ያለው ትምህርት ቤት ግቢ ውስጥ፣ ግማሹ የሆነ ቦታ ነው ተጠልሎ ያለ። ከ1000 በላይ የሆነ ህዝቡ ብር እያዋጣ ነው የሚመግበው።
በድባጤ ወረዳ ዙሪያ የሚገኙ ቀበሌዎች ጋር ከባድ የሆነ ስጋትና በታጣቂ የመከበብ እርምታዎች እየበዙ ነው። ሁለተኛ በዚህ ሰዓት አሁን ባለንበት ሰዓት ላይ ደግሞ ወረዳው ከፍተኛ የሆነ የመንግስትን የመከላከያ ሰራዊት ማግኘት ይፈልጋል። ጽንፈኛው ቡድን ከአቅም በላይ እንደሆነ ነው ህዝቡ እየተናገረ ያለ። ያው በመከላከያ ሰራዊትና በወጣቱ ኃይል እስካሁን ለመቆየት ችለዋል። ሆኖም ግን ቀበሌዎች እስካሁን ችግር ላይ ነው ያሉት።
ጥቃቱን የሚያደርሱት የህወሓት ተላላኪዎች ናቸው ያሉት የክልሉ ሰላምና ደህንነት ግንባታ ቢሮ ኃላፊ አቶ ጋሹ ዱጋስ በቅርቡ ከህወሓት ጋር ይቀበራሉ ብለዋል።
እነዚህ ድርጊት የፈጸሙ ሰዎች በብሔር ያው የጉሙዝ ተወላጅ ይሁኑ እንጂ ቀጥታ ተልእኮ የተሰጣቸው ከህወሓት ነው። የህወሓት ተልእኮ ነው እያስፈጽሙ ያሉ። በሰሜን በኩል ላይ ያለውን ኦፕሬሽን ትንሽ ኃይላችን ወይ ቴንሽናችን ወደዚህ ለማዞር ብሎ ያን ለማክተስ ሲባል የተደረገ ተለቆ ነው።
በጥቃቱ ከቀበሌ እስከ ክልል ድረስ ያሉ አመራሮች እጃቸው አለበት በማለት ያማራሩት ደግሞ ተጎጂዎች ናቸው።
ማሙክ ላይም ተፈጠረ ይባል፣ ታዊ ላይም ተፈጠረ ይባል፣ ቤዲዮም ቡለን ላይም ተፈጠረ ይባል፣ መንግስት ስር ነቀል ለውጥ ሊያመጣ አልቻለም። ምክንያቱም ሁሉም እጃቸው ስላለበት እስከ ላይ የበላይ አመራሩ ጀምሮ ማለት ነው። ጸጥታ ዘርፉና ሚሊሻ ዘርፍ ላይ ያሉ ኃላፊዎች ናቸው ይህን እያደረጉ ያሉ። አሁን ትናንትና የተያዘው
የክልሉ ሰላምና ደህንነት ግንባታ ቢሮ ኃላፊ ጋሹ ዱጋስ ግን የነበረው አመራር በአዲስ ተቀይሯል ይላሉ። የድባጤ ወረዳ አስተዳዳሪ ሰሞኑን በነበረው የተኩስ ልውውጥ መመታታቸውንም በምሳሌነት ጠቅሰዋል።
ከወር በፊት የአመራሩ ችግር ነው የአመራሩ ለመጥራት ብሎ ክልሉ ቁጭ ብሎ ገምግሞ ስራ አልሰራም፣ አቅም ድክመት አለበት፣ ከሽፍታ ጋር ግንኙነት አለ ብሎ እርምጃ ወስዷል። ክልላችን አሁን በስራ ላይ ያለው አዲሱ አመራር ነው። አሁን ተጠቅቶ ስራ ላይ እየሰራ ያለ ዋና አስተዳዳሪው በፖለቲካ አመራር እነሱም እዛ ጋር ከጸጥታ ጎን ኃይል ጋር ሲሰሩ በነበሩ ስራ ነው። እሱም መንገድ ላይ ያለ ጉዞ ላይ ያሉ ነው ቁስሉ ሰዎች ለማንሳት ሲሄዱ እሱም ጥቃት ደርሶበት የቆሰለው። ደግሞ አሁን ስራ ላይ የገቡ አመራሮች ደግሞ ገና ተገምግሞ እንደውም በውጤት ራሱ መለካት ይሄ ነው ተብሎ የሚባልበት ሁኔታ ራሱ አይደለም አይኖር ማለት አይቻልም። ካለን ገምግመን ነገ ለህዝቡ ይፋ የምናደርገው የሚወስደውም እርምጃ በህጋዊም አስተዳደራዊም መውሰድ ይቻላል።
ይህ በእንዲህ እንዳለ በቤኒሻንጉል ጉሙዝ የተቋቋመው ኮማንድ ፖስት በበርካታ ጸረ ሰላም ኃይሎች ላይ እርምጃ መውሰዱን ለሀገር ውስጥ ሚዲያዎች ማምሻውን ገልጿል። በመተከል ዞን የተለያዩ አካባቢዎች በተደጋጋሚ የሚፈጠሩ የጸጥታ ችግሮችን በዘላቂነት ለማስቆም እና የቀጠናውን ሰላም በዘላቂነት ለማረጋገጥ ከወራት በፊት ጀምሮ የተቋቋመው ኮማንድ ፖስት ከህወሓት የጥፋት ተልእኮ በመውሰድ የአካባቢውን ሰላም ሲያናጉ የነበሩ በርካታ የጸረ ሰላም ኃይሎች በመደምሰስ በቁጥጥር ስር መዋሉን በርካቶችንም ለህግ እንዲቀርቡ ማድረጉን ገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን ለዘገባው እናመሰግናለን። ተከታዩ ዘገባም በዚሁ በቤንሻንጉል ጉሙዝ ክልል ያቆየናል። በቤንሻንጉል ክልል መተከል ዞን ውስጥ ለሚስተዋሉ ሰብአዊ ቀብሶች መነሻ የክልሉ ህገ መንግስት ለሌሎች ነዋሪዎች የባለቤትነት መብት መንፈጉ መሆኑን የፖለቲካ ሳይንስ መምህሩ ረዳት ፕሮፌሰር ዳምጠው ተሰማ ገለጹ። በሌላ በኩል የህግ ባለሙያ የሆኑት አቶ ተመስገን ገመቹ ደግሞ የቤንሻንጉል ጉሙዝ በተለይ የጉሙዝ ብሔር ተወላጆች መሬታችንን እንቀማ ይሆን የሚል ስጋት ወደ ግጭት ሊያስገባቸው ይችላል ይላሉ። ረዳት ፕሮፌሰር ዳምጠው የህወሓት ጣልቃ ገብነት በመተከል ችግር ውስጥ ድርሻ አለው ሲሉ፣ አቶ ተመስገን ደግሞ ችግራቸውን ወደ ውጭ አካል ከመጠቆም የክልሉ አመራሮች ራሳቸውን ማየት አለባቸው ብለዋል። ዜጎች ላይ የሚደርሰው ግድያ እንዲቆምና መተከልን ለማረጋጋት ፖለቲካዊ መፍትሄ ያስፈልጋል ሲሉም አስተያየታቸውን ሰጥተዋል ምሁራኑ። ናኮር መልካ ተጨማሪ ዘገባ ያስደምጠናል።
በቤኒሻንጉል ጉሙዝ ክልል መተከል ዞን ባለፉት ጥቂት ወራት መንግስት ህወሓት ያታጠቃቸው ናቸው ባላቸው የጉሙዝ ታጣቂዎች የበርካታ ንጹሃን ዜጎች ህይወት ማለፉ ሲዘገብ ቆይቷል። መንግስት የመተከል ዞን በማዘዣ ማዕከል አስተዳደር ስር እንደሚገኝ ቢገልጽም የንጹሃን ዜጎች ህይወትን ሲታደግና የዜጎችን መፈናቀል ሊያስቆም አልቻለም ሲሉ የሚተቸዋሉ። ለመሆኑ በመተከል ዞን አንዳንዴ የብሔር ፈርጅ እየያዘ በሌላም ጊዜ የጅምላ ጭፍጨፋ በሚመስል ሁኔታ ንጹሃን ዜጎች ላይ የሚደርሰው ግድያ እንዲሁም የሰብአዊ ቀውስ መነሻ ምን ይሆን ስንል ምሁራንን ጠይቀናል። ረዳት ፕሮፌሰር ዳምጦ ተሰማ በደብረ ብርሃን ዩኒቨርሲቲ የፖለቲካ ሳይንስ እና ዓለም አቀፍ ግንኙነት መምህር ናቸው።
የህገ መንግስት ጉዳይ አንዱ ነው። የህገ መንግስት ማዕቀፎች ለአንዱ ማህበረሰብ ባለቤት ባለርስት፣ ሌላኛውን ማህበረሰብ ደግሞ በተለይ ያገውና የአማራውን ደግሞ ብቻ መኖር የሚችል ግን በህገ መንግስቱ እውቅና የሌለም የእሱ ያልሆነ አይነት ድንጋጌ አለ። አንቀጽ ሁለት ላይ መሰለኝ የቤንሻንጉል ክልል ህገ መንግስት በቤንሻንጉል ክልል የክልሉ ባለቤቶች በርታ፣ ጉሙዝ፣ ሽናሻ እና ማኦ ኮሞ ናቸው። ሌሎች ብሔረሰቦች እንዳሉ የሚታወቅ ቢሆንም እንኳ ይላል ባለቤት አይደለም። ስለዚህ የባለቤትነት ጥያቄ ማንሳት የማይችል ማህበረሰብ አለ። ባለቤትነት ጥያቄ ማንሳት ካላልቻልክ ደግሞ የውክልና ጉዳይ ጥያቄ መነሳት አይችልም ማለት ነው። ህገ መንግስት ተገድባል ማለት ነው። ከዛ በኋላ ወደ ተግባር ይመጣል ማለት ነው። ወደ ተግባር ሲመጣ ማፈናቀሉ መግደሉ ይኖራል ማለት ነው። ሀሳብ ስላለ ሀሳቡን ሰልጧል። በተለይ ደግሞ የፖለቲካ መንፈሶችና የፖለቲካ ስልጠቶች በዛ አካባቢ ላይ ያለው ማህበረሰብ ተጋላጭ እንዲሆን አድርገውታል።
እንደ ወራሪ ከሌላ ቦታ እንደመጣ እሱ እንዳልሆነ ተሰቋል። ስለዚህ እዛ አካባቢ በነባር ደረጃ የተቀመጠው ማህበረሰብ ይህን የጥቃት ላይ ፍጹም ምክንያት የለውም። አንዱ
የህግ ባለሙያው አቶ ተመስገን ገመቹ የተለያዩ ፖለቲካ ድርጅቶች መተከልን በተመለከተ የሚያወጡት መግለጫ የግጭቱ መነሻ ነው ይላሉ።
እንደኔ ዋና ትልቁ ችግር የመሬት መስፋፋት ስጋትና የፖለቲካ ጥቅም ለማድረግ የተለያዩ የፖለቲካ ድርጅቶች መተከልን በተመለከተ የሚያወጡት መግለጫ መተከልን በተመለከተ በየክልሉ የተለያዩ የመንግስት ባለስልጣናት ጨምሮ የሚያወጡት የአቋም መግለጫዎች ሁሉ ለዚህ ችግሮች ተደማምረው ትልቁን ድርሻ ይወስዳሉ ብዬ ነው እንደኔ የማየው።
ለምሳሌ ያህል ይጠቅሱልኝ ይችላሉ?
ከአራት ወርቦች ጀምሮ በነበረ ግጭት ላይ ያየነው ነገር አለ። እንደውም ድሮ መተከል ርስታችን ነው ነበር አልተባለ? አሁን ከነሰ መተከል ርስታችን ነው ከሚለው ተነስተው በርሻን ርስታችን ነው ለማለትም ተሸጋግሯል። በተለያየ ስም ይህንን የሚያቀነቅኑ አካላት በኢንቨስትመንት ስም መተከል ላይ ማረፍ ሲጀምሩ አካባቢ ላይ የነበሩ በተለይ የሱም ተወላጆች ናቸው የምንላቸው ወደት ሄዱት ወደ ግጭት ነው ያመሩት። በቃ ልሚቀማ ነው እነዚህ መጥቶ መሬት ላይ ሰው አስረው ከዛ በኋላ ሪፍረንደም አድርገው መሬታችን ሊቀሙ ነው የምን በጣም ጉምቶች ውስጥ የሚወራ የቤኒሻንጉል ደግሞ ቤኒሻንጉል አልፎ ተርፎ ጃዊ ጓንጓ ቋራ የማን እንደነበረ ታሪክና ምዞሩ አላት መንግስታቸው የምን መግለጫ ሲያወጡ ነበር።
የፌዴራልም ሆነ የቤኒሻንጉል ጉሙዝ ክልል መንግስት በክልሉ ከቅርብ ጊዜ ወዲህ እየተከሰቱ ላሉ ችግሮች የህወሓት ጣልቃ ገብነት እንዳለበት ሲገልጹ ቆይተዋል። አቶ ተመስገን ይህንን ወቀሳ አይቀበሉም።
እኔ የህወሓት የጅንጃን ካብናምን የምሉት ነገር ህወሓት ጋር ከመድረስበት እኮ እዚሁ እነሱ መንግስት ደሞዝ ከፍሎ ያስቀመጣቸው አመራሮች ምን እያረጉት እንደሆነ ነገር ብናይ፣ ምክንያቱም በቅርብ ጊዜ እኮ የአመራሮች ችግር ነው ተብሎ ግምገማ ተደርገው የተነሱ አመራሮች አሉ። እነዚህ ሰዎች ቀጥሮ እያሰራ ያለ ህወሓት ነው ወይ? ለምንድን ነው ወደ ውጭ ችግሩን መግባት የተፈለገው? እኔ ያንን ነገር በዚህ ሰዓት ላይ ህወሓት እንዲህ እያደረገ ነው በተለይ ከሰሞኑ ጋር ተያይዞ ለምንዛ መሰረ ፍጹም ተቀባይነት የለውም፣ ሊታይ ይገባል። ሁለተኛ ህወሓት ከሆነ እዛም ታለው ጣልቃ ገባለው ምን አመጣ? የኔ ነው የአንተ ነው ቋራ ድረስ የኔ ነው አይደለም በቤኒሻንጉል ርስታችን ነው ምን አመጣ? ይህንን የህወሓት አመራር ነው ወይ እያ ያ የመንግስት አመራሮች አሉ። ለዚህ ነው ከህወሓት ጋር ምን ሲገና ነገር የለም።
ረዳት ፕሮፌሰር ዳምጠው በበኩላቸው በቤኒሻንጉል ጉሙዝ በተለይ በመተከል ለሚከሰተው ግጭት የህወሓት ድርሻ አለበት ይላሉ። ለዚህም ማሳያዎች ናቸው ያሏቸውን አብራርተዋል።
ህወሓት በአግባቡ ኤክስፖርት አድርጎታል። አካባቢ እርሻና ኢንቨስትመንቶች ሙሉ የመተከል ዞን ሙሉ በሙሉ ማለት ደረጃ በሚሆን የህወሓት ጄኔራሎች ተቋጥሮት የነበረ ነው። የኢኮኖሚ ተቋጥሮት የነበረ ነው። ኢቨን የህዳሴው ግድብ ምንጣሮ ሲከናወን ሚደግ ነበር የወሰደው ምንጣሮች። ስለዚህ በራሱ መንገድ ብቻ የህወሓት ጀነራሎች በሚያዙት መልኩ ብቻ ምንጣሮች ይከናወን ነበር ማለት ነው። ሲያዙ ደግሞ ያኔ ያገኛቸው ደግሞ ማህበረሰብን ያገኛሉ ለመመምነት ለማስረጽ እና ይህ ካላቸው የማህበራዊ ክፍተቶች አንጻር የመጠቀም ቴንደንሲ ነበር። 2011 ላይ ደግሞ ትንሽ መንገራገጭ ውስጥ በከፍ ብሎ የህወሓት መገፋት ስልፍ የዲሞክራሲያዊ መገፋት ሲመጣ ቀንሰራትኖችን እየመለመለ ያስታጥቀ እንደነበረ ብዙ መረጃዎች አሉ። ከዛ በኋላ ደግሞ ሻሻዎች መንግስት በ200 የሚሆን አስታጥቋል እና አሰልጥኗል የሚል መረጃዎች አሉ መንግስት። ስለዚህ በጉ ማህበረሰብ በዚህ አይነት መልኩ ተጋላጅነት አለው ለበጎ ላልሆነ እንቅስቃሴ ወይንም አካባቢ ላይ ቀውሱን የማባባት ቀውሱን የመፍጠር በሌሎች አካላት የመታዘዝና ታዞ
በመተከል ለሚከሰቱ ሰብአዊ ቀውሶች መፍትሄ ይሆናሉ ያሏቸውንም ገልጸዋል ምሁራኑ።
መፍትሄ ሁለት አይነት ነው። አንደኛ ታክቲካል የሆነ መፍትሄ ዘመቻው ጠንካራ፣ አሳታፊ፣ የሳተፈው አካል ብዝሃነት የሚረጋገጥበት እስከ መደምሰስ የሚደርስ ጠንካራ የመደምሰስ እንቅስቃሴ ያሉ የጦር መሳሪያዎች ከዛ አካባቢ ላይ ጽድቅ እስከሚሉ ድረስ እና ግን የመንግስት መዋቅሩ እንደ አዲስ አካታች በሆነ መንገድ እንዲዋቀር የሚያስችል የመጀመሪያ መደምሰስ ያስፈልጋል። የታጠቀው ብሎ ያጠቀ ቡድን ኖሮ መንግስት ሌላ መፍትሄ ሊፈጥር ስለማይችል የመጀመሪያ ወታደራዊ መፍትሄ ነው የሚሆን። ሁለተኛ የአካባቢ ማህበረሰብ በአጭር ጊዜ የትኛውም ሽናሻውም ይሁን አማራውም ይሁን አገውም ይሁን ራሱን የሚከላከልበትን መንገድ በስነልቦናም ሆነ በቁስ ማብቃት ያስፈልጋል። ይህ መንግስት አካል ነው። ማንማን ይሰራ ያደርገኝ ፌዴራሉ መንግስት በክልል መንግስታት በኛ አማራ ክልል እና ቤኒሻንጉል በከማሽ በኩል ደግሞ ላለው የኦሮሚያ ክልል በረጅም ጊዜ እንትን ፖለቲካዊ ውሳኔ ነው። ረጅም ጊዜ የሚሆነው በፖለቲካ ውሳኔ የሚጀመሩ ትላልቅ ፕሮጀክቶች የአካባቢ ማህበረሰብ ሊያነቁ የሚችሉ ከተማው እንዲስፋፋ ንግዱ ማለትም ከሌላው ጋር አብሮ የሚኖርበትም የኢኮኖሚ አንድ ያስፈልጋል። ጠቃሚ ሌላኛው የህግ ጉዳይ የመጀመሪያው ሁሉም ግን በኩል የሚስተናገድበት ሲሆን መደረግ አለበት። መተከል ሁሉም ህዝብ የቦታው ባለቤት መሆኑ የሚያረጋግጥ የህገ መንግስት ድንጋጌ ያስፈልጋል።
መፍትሄ ሊሆን የሚችለው ከመጀመሪያ ይህንን ትምህርት ይዞ ህግ ጥሰው
ምክንያቱም ክልሎች የራሳቸው አስተዳደር ጉዳት አላቸው። ያንን ሁሉ ጽፈው ስለ ሪስክ የሚጠርቁት ከድርጅቶች እርምጃ ካልተወሰደ እነዚህ የመንግስት ባለስልጣናት ነው በዚህና እንደሚወረውሩት ነገር አካላት ላይ እርምጃ ካልተወሰደ እንዲስተካከሉ ካልተደረገ እንዲቆም ካልተደረገ ወደፊትም የግጭት በማቀፍ የማይገመት ነው።
ለአሜሪካ ድምፅ ናኮር መልካ ካምቦ።
ተከብራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ሲዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም በደናደሩ።